ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 15 2015 ዓ.ም ዝግጅታችን ጀመረ።
የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት በአሁን ወቅት ዓለምን እያጋጠሙ ያሉ ተግዳሮቶችን ለመፍታት ምን ያህል አቅም አላቸው?
ለምን አዲስ ለሚከሰቱ ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው? ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው።
በተባበሩት መንግስታት የስደተኛ መርጃ ድርጅት ወይም UNHCR ለ30 ዓመታት ያገለገሉትን አቶ መንገሻ ከበደን ነው የሰማችሁት። በተቋሙ ዙሪያ በቅርቡ ካሳተሙት መጽሐፍ ጋር በተያያዘ በሚሽቱ ቆይታ ይኖረናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የህለተ እሁድ መስከረም 15 2015 ዓመተ ምህረት ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ ቆየና
ደረጀ ደስታነን። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አምሽታችኋል አድማጮች። ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በሰሜን ምዕራብ ናይጄሪያ መስጊድ ውስጥ ታጣቂ ሽፍቶች 15 ሰዎችን ገደሉ። ቅዳሜ ዕለት በሰሜን ምዕራብ ናይጄሪያ ዛምፋራ ግዛት መስጊድ ውስጥ ታጣቂ ወንዶች ባደረሱት ጥቃት 15 ሰዎች መግደላቸውን ትላንት ቅዳሜ 3 የአካባቢው ነዋሪዎች ለሮይተርስ አስታውቀዋል። በባክዩም አካባቢ የደረሰው ጥቃት ሮዋጊ ጅማ በተሰኘው የከተማው ክፍል የአርብ ጁማ ጸሎት ላይ ጥቃቱ መፈጸሙን ተናግረዋል። ይሁን እንጂ የነዋሪ ቹን ሪፖርት ለማጣራት ሮይተርስ ባደረገው ጥረት የዛምፋራ ግዛት ፖሊስ በስልክ መልእክቶች ቢደርሱትም እስካሁን ድረስ ምላሽ አለመስጠቱን ሮይተርስ ጨምሮ ዘግቧል። ነዋሪዎቹ በነሐሴ ወር ላይ የሩዋንጁማ ሽፍቶች እንዲተዋቸው 9 ሚሊዮን የናይጄሪያ ኒያራ ወይም ደግሞ 21 ሺህ የዩናይትድ ስቴትስ ዶላር በገንዘብ መልክ እንዲሁም ደግሞ ነዳጅና ሲጋራ ሰጥተው እንደነበረ ጨምረው ገልጸዋል። በሌላ ዜና የእስራኤል ወታደሮች በዌስት ባንክ የፍልስጤም ታጣቂዎችን ገደሉ። የእስራኤል ወታደሮች የፍልስጤም ታጣቂዎች ናቸው ብለው የጠረጠሯቸውን ግለሰቦች መግደላቸውን የፍልስጤም እስራኤል ሪፖርት አመላክቷል። እስራኤል በሰሜናዊ ዌስት ባንክ ግዛት ባደረገችው የሌሊት ፍተሻ ሰራዊቱ በተልኮ ወቅት በናቡላስ ከተማ አቅራቢያ በመኪናና በሞተር በቡድን የሚንቀሳቀሱ ሰዎችን ማየቱንና መክፈቱን አስታውቋል። የአንበሳ ዋሻ በሚል የሚጠራው የአካባቢው ታጣቂ ቡድንም ዳ አልኩኒ የተሰኘው አባሉ በተልኮ ላይ ከነበረው ኃይል ጋር በተፈጠረው ግጭት ህይወቱ አልፏል ሲል አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በሌላ ዜና ጣሊያናውያን ዛሬ ምርጫ ሲመርጡ ውለዋል። ጣሊያናውያን የዩክሬኑ ጦርነት በተቀጣጠለበት የኃይል አቅርቦት ዋጋ በጨመረበትና ምዕራባውያን የሩሲያን ጥቃት በአንድነት ለመፍታት እየተፈተኑ ባለበት ወቅት ዛሬ እሁድ ምርጫ ሲያደርጉ ውለዋል። የዛሬው ምርጫ ውጤትም የሀገሪቱን ፖለቲካ ቀኝ ዘመም ያደርገዋል ተብሎ እየተጠበቀ ነው። ዛሬ እሁድ ከጧቱ 1 ሰዓት አንስቶ ምርጫው የተጀመረ ሲሆን እስከ እኩለ ቀን ድረስ በተካሄደው ምርጫም እንደ አውሮፓውያን አቆጣጠር በ2018 ምርጫ ጋር ተመሳሳይ ቁጥር ያለው ህዝብ እየመረጠ እንደነበረ ታውቋል። ምንም እንኳን ከምርጫው ጋር የተያዙ አስተያየቶች ከሁለት ሳምንታት በፊት ጀምሮ እንዳይታተሙ ቢታገዱም ከዛ በፊት የወጡ ጽሁፎች ግን የአዲሱ ትውልድ ፋሽስት የሆኑት ቀኝ ዘመም ፖለቲከኛ ጆርጂያ ሜሎኒ እና ወንድሞቻቸው ሰፊ የሆነ ተቀባይነት እንዳላቸው አመላክተዋል። ከሁለተኛው የዓለም ጦርነት በኋላ ጣሊያናውያን ቀኝ ዘመም ሲሆኑ ይሄ የመጀመሪያቸው ነው። ጆርጂ ሜሎኒን የለዘብተኛ ግራ ዘመም ዴሞክራሲያዊ ፓርቲ አባል የሆኑት የቀድሞ ጠቅላይ ሚኒስትር ኤንሪኮ ሌታ ይከተሏቸዋል። ሜሎኒ ዛሬ ጠዋት በትዊተር ገጻቸው ላይ ባሰፈሩት መልእክት ዛሬ ታሪክ እንዲጻፍ ታግዛላችሁ ብለዋል። በአንጻሩ ተቀናቃኛቸው ሌታ በትዊተር ገጻቸው ላይ ምርጫ ሲመርጡ ከሚያሳይ ፎቶ ጋር አያይዘው መልካም ምርጫ ሲሉ ተመኝተዋል። በመጨረሻም የሩሲያው ላቭሮቭ በዩክሬን እየተካሄደ ያለው የራስን ዕድል የመወሰን ምርጫን የተቃወሙ ምዕራባውያንን አጣጣሉ። የሩሲያ የውጭ ጉዳይ ሚኒስትር ሩሲያ የዩክሬን ክልሎች ያለ አቀፍ ስምምነቶችን በጣሰ መልኩ በሪፈረንደም ልትወስድ ነው በሚል በመራባያን የተነሳባቸውን ውግዘት አጣጥለዋል። ላቭሮቭ ትላንት ቅዳሜ በተባበሩት መንግስታት አጠቃላይ ጉባኤ ላይ ለጋዜጠኞች በሰጡት ቃል የተመለከተነው እብደት የተሞላበት ሽብር ሁኔታውን አሳባቂ ነው ብለዋል። በሉሃንስክ በከርሶና በከፊል የሩሲያ ቁጥጥር ስር ባሉ ዛፖሪዣና ዶኔትስክ ክልሎች ላይ አርብ ዕለት የተጀመረው ምርጫ እስከ መጪው ማክሰኞ ድረስ ይቀጥላል። በሩሲያ የስደተኞች ጣቢያ ያሉና ከተጠቀሱት አካባቢዎች የመጡ ስደተኞችም እንዲመጡ በሩሲያ የምርጫ ጣቢያዎች ተቋቁመዋል። ይሁን እንጂ በዩክሬን ያሉ የአካባቢው ባለስልጣናት መራጮች ላይ ማስፈራራትና ውክቢያ እየደረሰባቸው ነው ብለዋል። ኪየቭና ምዕራባውያን ይህንን የራስን ዕድል በራስ የመወሰን ምርጫ ሩሲያ የዓለም አቀፉን ሕግ በጣሰ መልኩ ቦታዎቹን በራሷ ግዛት ላይ ለመጨመር የምታደርገው ጥረት ነው እያሉ ነው። ላቭሮቭ በበኩላቸው ፕሬዝዳንት ፑቲን እንዳሉት የዴሞክራሲያዊ ሂደት ውጤቱን እናከብራለን ብለዋል። ይሁን እንጂ ዩክሬን በመጪው ማክሰኞ የሁኔታውን መከታተል በተመለከተ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በጉዳዩ ላይ እንዲመክርበት የጠራች ሲሆን ሩሲያ የዩክሬንን ግዛቶች በቁጥጥሯ ስር አውላ ወደ ግዛቷ ማጠቃለሏን እንደማትቀበል አስታውቃለች። ይህ የራስን ዕድል የመወሰን ምርጫ ዩክሬን በሰሜን ምስራቅ የሀገሪቱ ክፍል ባደረገችው ጥቃት ከሩሲያ ሰፊ ቦታዎችን መልሳ ከተቆጣጠረች በኋላ በአስቸኳይ የተደረገ ነው። ምዕራባውያን ሩሲያ የዩክሬንን አራት ክልሎች ግዛቷ አድርጋ በማጠቃለል ከዚህ በኋላ የሚደረጉ ጥቃቶች በግዛቴ ላይ የተደረጉ ናቸው በማለት የኒውክሌር ጥቃት ልታደርስ ትችላለች ሲሉ ስጋት ይዟቸዋል። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የእሁድ ምሽት መሰናዶዎች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 15 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ይሄ እግር ኳስ ባይኖር ኖሮ በአራት ብር በአምስት ብር ቁጭ ብድግ ያልክ ማሸነፉም ስሜት የሚሰጥ ህመሙ እንኳን ሳይቀር ተሸነፈ ቡድኔ ብለ የሚሰማ ህመም ሳይቀር እንኳን ሌላ የሆነ ደስታ ለሚሰጥ እግር ኳስ ስላለ እንዲህ አይነት ስሜት ስለሚፈጥርልህ በማህበረሰብ ውስጥ የሆነ ክላን ትፈጥራለህ። የእግር ኳስ ማህበረሰብ ያ የእግር ኳስ ትራይብ እዛ ውስጥ መኖር በራሱ መዝናናት እና እንደዚህ አይነት በረከት አምጥቷል። ይሄ ባይኖርስ ኖሮ ኢትዮጵያውያን ወጣቶች በመጀመሪያ የሚዝናኑት?
አሁን የሰማችሁት መንሱር አብዱል ቀኒ ይባላል። በእግር ኳስ ጋዜጠኝነቱና ተንታኝነቱ በብዛት ይታወቃል። በኢትዮጵያ የእግር ኳስ ስፖርት ችግሮችና መፍትሄዎች ዙሪያ ቆይታ ይኖረናል። ወደ ኋላ ላይ እንመለስበታለን።
ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በድረገጻችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል። አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው መሰናዶ ነው የምናልፈው።
ዛሬ ዝርያቸው ከእስራኤል እንደሆነ የሚገልጹ በሺዎች የሚቆጠሩ ቤተ እስራኤላውያን ለረጅም ዓመታት በኢትዮጵያ ሲኖሩ ቆይተዋል። እስራኤልም እነዚህን ቤተ እስራኤላውያን በተለያዩ ጊዜያት ወደ ሀገሯ ስታስገባ ቆይታለች። አሁን ደግሞ ተጨማሪ በሺዎች የሚቆጠሩ ቤተ እስራኤላውያንን ወደ ሀገሯ ማጓጓዝ የጀመረች ሲሆን ሁሉም እስራኤል ውስጥ ቤተሰብ ያላቸው መሆኑ ተገልጿል።
ትክክል ነው። የመጀመሪያው ዘገባችንም ይህን ይመለከታል። እስራኤል ይህን እርምጃ የወሰደችው በኢትዮጵያ ትግራይ ክልል የሚካሄደው ጦርነት እያየለ በመጣበት ወቅት መሆኑን ጠቅሳ ሊንዳ ግራድስተን ከቴል አቪቭ ያደረሰችንን ወደ አማርኛ መልሰሻዋል። ቀጥሎ ይቀርባል።
እዝራና ቤተሰቦቹ ከ20 አመታት በፊት ከተለዩአቸው 28 የቤተሰባቸው አባላት ጋር ሲቀላቀሉ ምን ያክል ተነፋፍቀው እንደነበር ይታይ ነበር። ኢትዮጵያ ቀርተው የነበሩ 5 ወንድማማቾችና ቤተሰቦቻቸው ወደ እስራኤል የተወሰዱት በከፊል መንግስታዊ በሆነ አንድ የአይሁዶች ድርጅት ባዘጋጀው ልዩ በረራ ነው።
I want to thank everyone
ይህንን ህልም እውነት ያደረጉትንና ተስፋ የሰጡንን ሁሉ ማመስገን ፈልጋለሁ።
ለኢትዮጵያውያኑ የእንኳን ደህና መጣችሁ አቀባበል ያደረጉላቸው ራሳቸው በልጅነታቸው ከኢትዮጵያ የመጡትና አሁን የእስራኤል የውህደት ሚኒስትር የሆኑት ፔኒና ቶማኖ ሻታ ናቸው።
አሁን ሰማይ የሚከፈትበትና በየቀኑ በማየው ህመም እዚህ እስራኤል የሚያለቅሱ እናቶችና አባቶች ኢትዮጵያም ሆነው የሚያለቅሱ ልጆች የሚያበቃበት ጊዜ ነው።
የተልኮ ዋና ዓላማ ከእስራኤል ጋር ተስስር ያላቸውን የመጨረሻዎቹን እስራኤል ውስጥ ቤተሰብ ያላቸው 3000 ኢትዮጵያውያንን ወደ እስራኤል መውሰድ ሲሆን አብዛኞቹ ከቤተሰቦቻቸው ጋር ለመቀላቀል ለአስርት ዓመታት ተጠብቀዋል። ያሁኑ በረራ ወጪ የሚሸፈነው በእስራኤል መንግስትና በአሜሪካዊ አይሁዶች ድርጅት ነው። ባለፈው ዓመት የእስራኤል መንግስት የተነጣጠሉ ቤተሰቦችን ለማገናኘትና ቤተ እስራኤላውያንን በኢትዮጵያ እየተካሄደ ካለው ጦርነት ለመታደግ ቃል ገብቶ ነበር። ሆኖም አንዳንድ የእስራኤል ተንታኞች እንደሚሉት እየተባባሰ የመጣው ጦርነት ኢትዮጵያውያኑን ለማስወጣት አንዱ ምክንያት ብቻ ነው። ስቲቭ ካፕላን በእብራይስት ዩኒቨርሲቲ የአፍሪካ ጥናት መምህር ናቸው።
I think it has to do as so many things do with internal Israeli politics.
ልክ እንደ ሌሎች ነገሮች ሁሉ ይህም ከእስራኤል የውስጥ ፖለቲካና ከመጪው ምርጫ ጋር የሚገናኝ ነው። አሁን ኢትዮጵያ ውስጥ የሆነ ካለው ነገር የበለጠ ያ የበለጠ ሚዛን የሚደፋ ይመስለኛል።
የኢትዮጵያ ጦርነት በሰሜን የሚገኘውን የትግራይ ክልል ማዕከል ያደረገ ሲሆን አብዛኞቹ ቤተ እስራኤላውያን ደግሞ ያሉት በአጎራባቹ የአማራ ክልል ጎንደር ነው። ባለስልጣናት እንደሚሉት ጦርነቱ በቀጥታ ባያሰጋቸውም ተዛዋሪ የሆነ ተጽዕኖ ግን አለው።
በጦርነቱ ምክንያት የኑሮ ውድነት ተባብሷል። ጎንደር ያሉ ቤተ እስራኤላውያንም በአጠቃላይ ኢትዮጵያ ውስጥ የገንዘብ ችግር አለ። በዚህም በጣም ተቸግረናል።
እንደ ኤልሳ ባሩክ ያሶ ያሉ ትውልደ ኢትዮጵያዊ ቤተ እስራኤላውያን መብት ተሟጋቾች እስራኤል በትግራይ የጦር ቀጠና ውስጥ የቀሩትን ሌሎች በሺዎች የሚቆጠሩ ቤተ እስራኤላውያንን የማዳን ግዴታ አለባት ይላሉ። ምንም እንኳን እነዚህ ሰዎች የተነጣጠሉ ቤተሰቦችን በማቀላቀል ሂደት ውስጥ ስማቸው ባይካተትም
ዩክሬንን ተመልከት። እስራኤል እዛ ካለው ጦርነት ያዳነችው አይሁዳውያንን ብቻ አይደለም ስደተኞችንም ጭምር ነው። ህሊና እንዳለው ሰው ያንን እደግፋለሁ። ታዲያ አይሁዳውያንን ከትግራይ ወደ እስራኤል የማያመጡት ለምንድን ነው?
የእስራኤል ባለስልጣናት የተለቀቋቸው ዋና ዓላማ ችግር ውስጥ ያሉ አይሁድን ሁሉ መርዳት መሆኑን ይገልጻሉ። ከኢትዮጵያ ቤተ እስራኤሎችን የማጓጓዙ እንቅስቃሴን በመጪዎቹ ጥቂት ወራት እንደሚቀጥል ገልጸዋል።
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው የተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ትችላላችሁ።
#voaamharic የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁንም አጋሩን። አስርት ዓመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ይሰራሉ። ሆኖም ግን ከተቋማቱ እድሜ እኩል የኖሩት ህግጋትና ፖሊሲዎች አሁን ዓለምን ለገጠሟት ተግዳሮቶች መላ መምታት ባለመቻላቸው ትችቶች ይቀርብባቸዋል።
ልክ ብለሻል። ለዛሬ በእንግድነት የጋበዝሻቸው ለ30 ዓመታት በተባበሩት መንግስታት የስደተኛ መርጃ ድርጅት ወይንም UNHCR ያገለገሉት አቶ መንገሻ ከበደ በቅርቡ በእንግሊዝኛ ቋንቋ ያሳተሙት A Fulfilling Journey Through Conflicts and Contradictions ወይም በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ የሚለው መጽሐፋቸው ይህን ሐሳብ ያነሳል። ከጾታ እኩልነት እስከ ትምህርት ከወረርሽኝ እስከ ኢኮኖሚ ያሉ የትውልድን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶችም ይዳስሳል። በተከታይ ከአቶ መንግሻ ጋር ወዳደረግሽው ቆይታ እናልፈስ።
ጥሩ ሐሳብ ነው። በግጭቶችና በቀራኒዎች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁትና ካስተዳደጉልነሳ አስተዳደጉ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ ውጭ ሀገር ሰዎች ጋር ተደባልቀው ስለተለያዩ ሀገሮች እንዲያውቁ እድል ሰጥቶት ነው ያደጉት።
ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ባለማቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበረው አመለካከት ምን ነበር?
ወደ አዲስ አበባ ነው ትምህርት ቤት የጀመርኩት። መጀመሪያ ኬስ ትምህርት ቤት በኢትዮጵያችን ውስጥ ነው። ከዛ በኋላ ትራንስፖርት ትምህርት ቤት ገብቼ ያኔ ትራንስፖርት ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች የተለያዩ ህዝቦች ጋር እናያደረኩበት ሁኔታ ነው። ከዛም አልፎ በቤሩት ተላኩኝ አሜሪካን ዩኒቨርሲቲ። ያኔ ነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች። እውነት ለመናገር ብዙ እውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግስታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ ያኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበር ለአጭር ጊዜ እስቲ ገብቼ ሊሆን በሚል እንደ ቀልድ በፈረንጆቹ አቆጣጠር በ1982/83 ያንን ስራ ጀመርኩኝ። በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት፣ ስለ ድርጅቱ ያለኝ መረዳት ምንድናቸው፣ ጠንካራ ጎኖቹ ምንድናቸው፣ ደካማ ጎኖቹ የሚለውንም ለመገንዘብ ችያለሁ ማለት ነው።
እስኪ እነዚህን ጠንካራና ደካማ ጎኖች እናንሳ። እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት?
እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ተልእኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልእኮውን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብቴ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርቂ እኔም የኮራሁበት ደስ የሚለኝ ብዙ ኦፐሬሽን ክስ ተሳትፎ ያለው የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብተው እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውዝ ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነኝን ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ ኢትዮጵያ እያልኩኝ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ።
በዚህ ድርጅት ውስጥ በሰሩባቸው አመታት ከመንግስታት ከድርጅቱ ይገጥሙት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድነው? በተባበሩት መንግስታት ተቋም ውስጥ መስራት
እንደው ባጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን እንነጋገረው ከተባለ ማየው እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኒውክሌር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አጽድቀውላቸዋል። እና አንፎርችነትሊ ዲሞክራቲክ እንዳይሆን ይህንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟላ እንትን ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ብለን የተመገጥበት ወይንም የገፋንበት ሁኔታ ጤና የለም። ችግሮቹን እናቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው።
በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ለህብረተሰቡ የሚያሳዩትን ንቀትም የሚጠቅሱበት ቦታ አለ እና ይሄስ ምን ይመስል ነበር?
የተባበሩት መንግስታት ውስጥ አንዱ ትልቅ ችግር ያለው ይሄ ሀያላን መንግስታት በተለይ ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት አንዳንዱ ቦታ ላይ ስታይ። እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች በተለይም ከዶነሩ መንግስት ነው የመጣሁት ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። የተባበሩት መንግስታት አሁን ሁኔታው እየተለወጠ ነው። ግን መጀመሪያ አሁን ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይሄ ገፋ ትምህርትም የላቸው የአፍሪካም ሆነ የባህሉንም ሆነ የስነ ስርዓቱንም ሁኔታ ጠንቅቀዋል። ግን እኔ መጥቻለሁ አለቃ ነኝ ልክ እንደ ቅኝ ገዢ መሪ የእንትን የሚለው አሉ። አሁንም ቢሆን ያ ችግር እየቀጠለ ነው። እኔ ዩኤንኤችአር የምኮራበት መመካበት መስሪያ ቤት ነው። እንግዲህ ከሰላሳ አመት በላይ እንትን ብያለኝ። እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሰውሞ አይቻላል። እውነት ለመናገር አሁንም ይሆናል ብዬ አላሙ። ያ ምንድን ነው ብቃት ያለው አፍሪካዊ ያለ ወይም የለም ሳይሆን ጥያቄው ያንን ቦታ ይሄ ከላይ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው። የአሜሪካ መንግስት ዩኤንኤችአር ውስጥ የምክትል ሀይ ኮሚሽነሩ ሁሌ ከአሜሪካዊ ነው። አራት ነጥብ። ያን ሁኔታ የግዴታ በገሃድ አውጥተን እየተወያየንበት መቅረፍ መቻል አለብን።
ቀደም ሲል እንዳልነው ድርጅቱ ከሰባ ከሰማንያ ዓመት በላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ ዓመታት ውስጥ ችግር የነበሩ ነገሮች እየተባባሱ የሄዱባቸው ሁኔታዎች አሉ። የተፈጥሮዊ አደጋዎች እየተባባሱ መሄድ፣ ድንበር ተሻጋሪ የሆኑ በሽታዎች ሊሆኑ ይችላሉ፣ ሽብርተኝነት የምንለው መስፋፋት ይጠቀሳሉ በተለይ በቅርብ ዓመታት ውስጥ እና ድርጅቱ ግን የነበረውን አሰራር ይዞ ነው የቀጠለው የሚል ትችት ይደርስበታል። እርስዎ በሰላሳ ዓመት በላይ ከድርጅቱ ጋር እንደመኖረው መጠን ይህንን አስተያየት እንዴት ያውታል?
እውነት ነው እንዳልሽ፣ እንግዲህ የዓለም ሁኔታ እየተለዋወጠ ነው። አሁን ለምሳሌ ቴሮሪዝም ጋራ በተያያዘ አፍሪካ ውስጥ የምናያቸው ሁኔታዎች አሉ። የአየር ለውጥ የሚፈጥረው ቀውስ አለ። ከአየር ቀውስ ጋር የተያያዘ ደግሞ የመሬት ይዞታ የሚፈጥራቸው ችግሮች አሉ። ለእነኚህ አዲስ ለሚከሰቱ ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። አንዱ ትልቁ ችግር ዲፓርትመንት ኦፍ ሁማኒቴሪያን አፌርስ የሚባል አንድ ወጥ የሆነ መዋቅር ነበረው የተባበሩት መንግስታት። ለውጥ ለውጥ ተባለ እና የአንዱ ፈረሰና ኢመርጀንሲ ሪሊፍ ኮኦርዲኔተር የሚባል አንድ ራሱን የቻለ የእንግሊዝ መንግስት የሚመራው መዋቅር ተቋቋመ። በእሱ ስር ደግሞ የእሱ ሴክሬታሪያት ተብሎ የዩኤን ኮኦርዲኔሽን ኦፊስ በሚባል ተቋቋመ። ይሄ ኦቻ የምንለው አሁን ችግሩ ያለው የተለያየ ድርጅቶች ስራውን ከመስራትና ችግሩን ለመፍታት ከማተኮር ይልቅ የተባበሩ የተለያዩ የዩኤን ድርጅቶች የኮኦርዲኔሽን ስብሰባ እየበዛ ይሄዳል። ያ ዓለም ውስጥ እየተከሰቱ ያሉትን አዳዲስ ችግሮች ለሱ ብቃት ያለው መዋቅር ከማድረግ ይልቅ ባልሆነ ባልባሌ ጉዳይ ጊዜያችንንና የሰው ኃይላችንን እናጠፋለን።
እንግዲህ ከዚህ ጋር በተያያዘ ስደተኞችን ጉዳይ ስንመለከት ለምሳሌ አብዛኛው ስደተኛ የሚያስጠልሉ ሀገራት ዝቅተኛ ገቢ ወይም መካከለኛ ገቢ ያላቸው ሀገራት ናቸው። በተለይ ስደተኞች በአሁን ሶማሊያም ኬንያም መሰረታዊ ነገሮች ሳይሟሉ ለአመታት እንዲኖሩ የሚገደዱበት ሁኔታ አለና ይሄ የተባበሩት መንግስታት ችግር ነው ወይስ ከየት የመጣ ችግር ነው?
ስደተኞች መፍትሄ ብለን በምንነጋገርበት ጊዜ ያሉት አማራጮች ምንድን ናቸው ነው ዋነኛው። ሁሉም የሚመኘው ስደተኞች ከሀገራቸው እንዲሰደዱ ያደረገው ቀውስ መፍትሄ አግኝቶ ስደተኞች ወደ ሀገራቸው ተመልሰው ራሳቸውን ኑሯቸውን እንዲያሸንፉ ማድረግ ነው። ችግሩ ያለው ልክ እንደጠቀስሽው ከአንዳንድ ቦታ ለምሳሌ ሶማሊያ ተሰደው ወደ ኬንያም ሆነ ኢትዮጵያ የገቡት ስደተኞች ሶማሊያ ውስጥ ያለው ሁኔታ ሙሉ በሙሉ ተሻሽሎ ወደ ሀገራቸው መመለስ ስለማይችሉ በስደተኝነት ይቆያሉ። አንዱ ችግር ያ ነው። ሁለተኛ ያለው ሌላው አማራጭ የተሰደዱበት ሀገር ተቀብሎ ዜግነት መስጠት ነው። ያ ሁኔታ ደግሞ ኦልሬዲ ስደተኞቹ እንዳልሽው የሚገቡባቸው ሀገሮች በተለይም አፍሪካን በምና ኤዥያን በምናይበት ጊዜ ድህነት ያጠቃቸው ሀገሮች ስለሆኑ የውጭ ዜጋ ተቀብሎ ሙሉ በሙሉ ነዋሪነትን ፈቃድ ሰጥተናል እንደ ዜጋ ይተዳደሩ ብሎ ለማለት ትንሽ አዳጋች ሁኔታዎች አሉ። ሶስተኛው መፍትሄ ሪሰትል ማድረግ ነው፣ ወደ ሌላ ቦታ መላክ ነው። አሜሪካም ሆነ አውሮፓ በቆጣ ነው የሚሰሩት። ስለዚህ ካለው ስደተኛ የተወሰነውን መርጠው ወደ እነሱ ሀገር ይወስዳሉ። ከሞላ ጎደል አብዛኛው በስደተኝነት እንትን ይላል። ይህንን በምንልበት ጊዜ ደግሞ በሙሉ ኔጋቲቭ ያኘው እኔ እንደ በእኔ እድሜ እንዳየሁት እኔ ገና ስራ ስጀምር ትልቁ የአፍሪካ የስደተኛ ችግር የነበረው ደቡባዊ አፍሪካ ነው። ከሞዛምቢክ፣ ከአንጎላ፣ ከደቡብ አፍሪካ፣ ከናሚቢያ እነኚህ ችግሩንም አይቻለሁኝ። በሂደት ደግሞ አብዛኛው የነበረውን ቅድመ ሁኔታ አሻሽለው ሰው ተመልሶ እንደውም ስደተኞቹ ሀገራቸው ገብተው የሀገር መሪ ሆነው ያለበት ሁኔታ አይቻለኝ። ስለዚህ ሙሉ በሙሉ ማስከፊ አይደለም ለማለት ነው። አሁን የተከሰቱ ችግሮች አሉ። አሁን ለምሳሌ ኢትዮጵያን በምታይበት ጊዜ ከደቡብ ሱዳን የመጡ ስደተኞች አሉ። ደቡብ ሱዳን ውስጥ ያለው ሁኔታ ቶሎ ተሻሽሎ ካልተመለሱ ያ ሁኔታ ሊቀጥል ይችላል። ለምን? የሰፈሩበት አካባቢ መንግስት አሁን ለምሳሌ ከኢትዮጵያ በኩል ፍቃድ ሰጥቶ የተወሰኑት በትምህርት ቤትም በስራም ቦታ እየተሰማሩ ሌላው ቢቀር ኑሯቸውን እንዲያሸንፉ የሚል ጥሩ አዝማሚያ አለ። ግን በቁጥሩ ብዛት ምክንያት ካምፕ ውስጥ የሚማቅቁ ብዙ አሉ። ሌላው እንግዲህ አሁን እንደምታየው ደግሞ ከኤርትራ የመጡ ስደተኞች አሉ። እነሱም ከሀገራቸው የተሰደዱበት ሁኔታ እስካልተሻሻለ ድረስ አንመለስም የሚል አዝማሚያ አለ። ሶማሌውም እንደዚሁ ነው። ግን በዌስት አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። በሳውዘርን አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። አሁንም ችግር ሆኖ የሚቀረው የአፍሪካ ቀንድ እና የማዕከላዊ አፍሪካ የሚባለው እንግዲህ ከሳውት ሱዳን ጀምረን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዳርፉር አካባቢ ያለ ሁኔታ አሁን ግን ከሞላ ጎደል ፊት ከና የነበሩት ሁኔታዎች እየተሻሻሉ የመጡበትም አለ። ችግሮቹ ግን አዎ እንዳልሹ ይቀጥላል።
እንግዲህ ወደ መጽሐፎት ለመልሶት መጽሐፎትን እንዳየሁት ከአስተዳደጎ ጀምሮ የሥራ ኃላፊነቶች በተለያየ ቦታ የነበሩበትን ታሪክ በሚጽፉበት ወቅት ከራስዎ ከግሎ ታሪክ በተጨማሪ የነበረውን ነባራዊ ሁኔታ፣ አገራዊ ሁኔታ፣ ከኢትዮጵያ ጀምሮ የተለያዩ አገሮች በሰሩባቸው የነበሩትን የፖለቲካ የመንግስት ለውጦች የመሳሰሉትን ታሪክም የያዘ መጽሐፍ ሆኖ አግኝቻለሁኝና እነዚህን ማስረጃዎች ማሰባሰብ ከባድ አልነበረም?
አንደኛ ወረቀት ሰብስባለሁ። በፈራሁባቸው ሁኔታዎች ሁላ የራሴ ወረቀቶች አሉ። ማነጋግራቸውም ሰዎች አሉ። አሁን ለምሳሌ ኦጋዴን አካባቢ አብረን የፈራናቸው ግለሰቦች አሉ። ጋምቤላ ኢልታንክ ዲማም ሆነ አሶሳ ካምፕ በሚቋቋምበት ጊዜ አብረን የፈራናቸው አሉ። ጽሁፎችም አሉ። ሌላው ትልቁ ኢትዮጵያ ውስጥ ያኔ ተማሪ አብዮት እየፈነዳ ነው እንደ የለም ያለው ሁኔታ አዝማሚያው ጥሩ አይደለም እና ሰላም ያለበት ሀገር ይተው እንጂ ሌባኖን ተላኩ እንጂ እኔ ሌባኖን ሄድ እንዳለ ማላቅኝ አንቺ አሜሪካን ዩኒቨርሲቲ ኦፍ ቤሩት ገባሁ። እዛ ገብቼ አንድ አመት በሰላም እንትን ባልኩበት ጊዜ እዛ ደግሞ የከፋ የእርስ በርስ ጦርነት በሚከፈትበት ወቅት እዛ ቆመሽ ያየሽውን የተረዳሽን ትመዘግቢያለሽ። ከዛም በኋላ ወደ ሀገር ገብቶ ሀገር ውስጥ እንግዲህ እንዳልኩት በሶማሊያ መጀመሪያ ነው ኢትዮጵያ ውስጥ ስራ የሰራሁት። እንደ ኦጋዴን እና የጅቡቲ ከደወሌ፣ ሀረዋ፣ ሽንሌ፣ አዲጋላ እስከ ድሬዳዋ ያለውን የስደተኞች ከሀገራቸው ተመልሶ መልሶ ማቋቋም ፕሮጀክት ነው የነበርኩበት። ታሪካዊ የሄድኩበት ሂደት ሳታስቢው በስራ ሂደትሽ አፍሪካ የምትሄድበትን አንዳንድ የታሪክ ጉዞዎች ትመዘግቢያለሽ፣ ታያለሽ። ያየሽውን ደግሞ በታሪክ ምስክርነት ታስቀምጨዋለሽ እና በነበርኩበት የነበረውን መመዝገቡ ራሱ ለእኔ ይሄ ነበር የፈራሁት ብዬ እንዳጋጣሚ ሆኖ ታሪካዊ ሲግኒፊካንትም ያላቸው ጉዳዮች ስለሆኑ እንደው ለሌላው ቢቀር ለልጆችም ለቤተሰብም ይሄን ነገር ለወደፊት ልጆችም ጠቃሚ ሊሆን ይችላል በሚል እንዲሁ መመዝገብ ነው። ታሪክ ምዝገባ ሊሆነው
እንደው ምናልባት አሁንም ካነሱ ለምን እንደጻፉ መጽሐፉን ለወጣቱ ትውልድ ይጠቅማል ብለዋል እና ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው?
መጽሐፉ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲህ ነበር እንዲህ ብሎ አንዳንድ ነገሮችን ያንጸባርቃል። አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን የነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው? ኋላ እንዴት ነበረ? አሁንስ ሁኔታው እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም እስማማለሁኝ። ግን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀት የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስፈራው ምን አልከፈል ያን ደሞ ልናሻሽል ምን ይችላል አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን ያለው መዋቅር በዚህ መልኩ ማሻሻል አለብን ብሎ
ድርጅቱንስ እንደው ምናልባት በዚህ መልኩ ስኬታማ ሲሆን ባየው ብለው የሚሉት አለ
የተባበሩት መንግስታት ከተቋቋመ ጊዜ ጀምሮ እስካሁን ድረስ ያለም ጦርነትን አስወግዷል ይያላሉ ሌላው ይቀር አሁን እንኳን በዩክሬን በማየው ተፋላሚ ሀገሮች አሜሪካም ሆኑ ራሻም ሆነ ሌሎቹ እንደ መፍቴ ማምጣት ባይችልም ቁጭ ብለው እንዲያልለባቸውን ስሜት ተናፍሱበት መድረክ አለ ይያላሉ አማራጭ የለም አሁንም ቢሆን ከነድክመቱ ከነምኑ የተሻለ ሁኔታ ፈጥሯል ይያላሉ ሌላው ይቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መዋየት የሚችሉበት መነቃቀፍ የሚችሉበት ሌላውን ማለም ማሳመን የሚሞክሩበት መድረክ ማግኘቱ ተቃሚ ነው ብያምናለሁ። መሻሻል አለበት። የሴኩሪቲ ካውንስል ሁኔታ መለወጥ አለበት። እንዴት አድርገን እናሻሽለው ነው እንጂ እንስመረው ምንሆን አልከፈልም። ያን ደግሞ ልናሻሽል የምንችለው እኛንም እኛ በምንልበት ጊዜ የኔ ልጅ ጡረተኛው ሳይሆን አዲሱ ትውልድ ነው። አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ትኩረት ማድረግ አለበት። እንግዲህ ያ የፖለቲካ እና የመዋቅራዊ ድክመት እስኪጠናከር ድረስ ደግሞ ሰብአዊ አገልግሎት የሚያቀርቡ ድርጅቶች እንደ ዩኤንኤችሲአር አሉ። እነኚህ አይነት ድርጅቶች ደግሞ መደገፍ አለባቸው። ማንኛውም ሰው ሰብአዊ መብት አለው። ከመብቱ አንዱ በዓለም ውስጥ በሰላም መኖር ነው። እዛ ዙሪያ እስቲ እንደው ምንድን ነው መደረግ ያለበት ብሎ በተለይም ወጣቱን በዚሁ አይነት ውይይት መድረክ ላይ ተሳታፊ መሆን አለበት። ለምን የሰው ልጆች እዚህ ዓለም ውስጥ እስካለን ድረስ ኮንፍሊክት ቅራኔዎች መኖራቸው አይቀርም። እንዴት አድርገን ማኔጅ እናድርገው የሚለው ላይ ማተኮር መቻል አለብን።
አቶ መንገሻ የግለ ታሪኮንና በተባበሩት መንግስታት ድርጅት ውስጥ በተለይ በስደተኞች ኮሚሽን በሰሩበት ወቅት የነበሩትን ልምድ ያሳዩበትን ታሪክ ያጣቀሱበትን መጽሐፍ በተመለከተ ከጣቢያችን ጋር ቆይታ ስላደረጉ በአድማጮች ስም ከልብ አመሰግናለሁ።
እኔም ይሄን እድል ስለሰጡኝ በጣም አመሰግናለሁ።
የአሜሪካ ድምጽ ራዲዮ የአማርኛው ክፍል የሁድ መሰናዷችን ከዋሽንግተን ዲሲ መተላለፉን ይቀጥላል። ደረጀ እንዴት ነህ? የእግር ኳስ ወዳጅ ነህ?
ምን ጥያቄ ያለው ሊሊ? እግር ኳስ ከማየትና ከሞት የሚቀር ማን ይኖራል እንደሚሉት ባልሆንም ማየት የመች ይቀራል?
ምን የኢትዮጵያ እግር ኳስ ላይስ እንዴት ነህ?
በሚገባስማ ምን ጥያቄ ይኖረዋል?
ተከታዩ መሰናዷችን እንግዲህ በተለይ የኢትዮጵያ እግር ኳስ ያለበትን ደረጃና አቅም የሚፈትሽ ነው። ወደዛ ከመላፋችን በፊት ግን በመሰሉ ፋንታሁን ወይ ልምጣ የተሰኘ ሙዚቃ ቆይታ አርገን እንመለስ። ለረጅም ጊዜ ተዳክሞ የቆየው የኢትዮጵያ ብሔራዊ እግር ኳስ ቡድን ከቅርብ ጊዜ ወዲህ በተለይም ለ2023ቱ የአፍሪካ ዋንጫ ማጣሪያ የግብጽን ብሔራዊ ቡድን ማሸነፍ በመቻሉ ተነቃቅቷል ይላል ለዛሬ የጋበዝከው እንግዳችን መንሱር አብዱልቀኒ።
ይህ ድል በስፖርትና ከዚያም ውጪ ባሉ የማህበረሰብ አባላት ዘንድ የፈጠረው መልካም መንፈስና አገራዊ መነቃቃት ለስፖርት በተለይም ለእግር ኳስ ስፖርት ምን መደረግ እንዳለበት ያሳሰበ ነው ብሎ እንደሚገምትም ይናገራል መንሱር።
እንግዳችን መንሱር አዲስ አበባ ውስጥ በብስራት ኤፍኤም 101.1 ከቀዳሚ በስተቀር ዘወትር ጠዋት የሚቀርበውን የእግር ኳስ ፕሮግራም አዘጋጅና አቅራቢ ሲሆን በኢትዮጵያ የሚሰራጨው የፈረንሳዩ ካናል ፕላስ ስፖርትም ዋና አዘጋጅ ነው። የሀገር ውስጥና ዓለም አቀፍ ጨዋታዎችን በመዘገብና በመተንተን ለ25 ዓመታት በማገልገል ላይ የሚገኝ እውቅ የእግር ኳስ ጋዜጠኛና ተንታኝ ነው። ዳሬ እንግዲህ ካንተ ጋር ባደረጋችሁት ቆይታ በኢትዮጵያ ስላሉ የሀገሪቱ እግር ኳስ ስፖርት ችግሮችና መፍትሄዎች ዙሪያ ተወያይታችኋል። እሱን ተከታትለን እንመለስ።
ደረጀ ከየኛ አባቶች ምናልባትም አያቶች በተለይ ከተም የሆኑት የሆሊውድ ፊልምን ሲመለከቱ ነው ይኖሩት ሲያደንቁ ነው ይኖሩት የአሜሪካ ታላላቅ አክተሮችን እነርሱን ያደነቁ ነው በዘፈንም ካየህ እንደዚህ ወይ ህንድ ፊልም ልክ እንደዛው ሰዱ። ይሄ እንግዲህ ግሎባላይዝድ በሆነ አንድ መንደር በጠበበ ዓለም ውስጥ የፉትቦል ግሎባላይዜሽን የአውሮፓን እግር ኳስ በየቤቱ አምጥቶ የሀገራችን ለምሳሌ ሶማሌ ክልል የሚደረገውን ትንሽም ቢሆን የእግር ኳስ ውድድር ከርሱ ይልቅኛ የአርሰናልና የፓሪስ ሳን ጀርመን ሁኔታን እንከታተላለን። ያቀርባችን ነው እንከታተላለን ብቻ ሳይሆን ለህዝቡ ልብና አምሮ ቀርበ
ቴክኖሎጂ
ዘመኑ ነው። ይሄ ግሎባላይዝድ ነው የግሎባላይዜሽን ዘመን ስለሆነ ስለዚህ የእግር ኳስ የኢትዮጵያ ወጣቶች ዋነኛ መዝናኛ ምክንያት ነው። ለኔ ይሄ በረከት ነው እርግማን አይደለም። አንዳንድ ሰዎች እንደ እርግማን ያዩታል መሳሳት። ምክንያቱም የተዝናና ማህበረሰብ አምራች እንደሆነ አውቃለሁ። የተዝናና ማህበረሰብ ብሩህ አእምሮ አለው። ይሄ እግር ኳስ ባይኖር ኖሮ በአራት ብር በአምስት ብር ቁጭ ብድግ ይያልክ ማሸነፉም ስሜት የሚሰጥ ህመሙም ሳይቀር ተሸነፈ ቡድኔ ብለ የሚሰማ ህመም ሳይቀር እንኳን ሌላ የሆነ ደስታ አለ የሚሰጥ እግር ኳስ ስላለ እንዲ አይነት ስሜት ስለሚፈጥርልህ በማህበረሰብ ውስጥ የሆነ ክላን ትፈጥራለህ። የእግር ኳስ ማህበረሰብ ያ የእግር ኳስ ትራይብ እዛው ውስጥ መኖር በራሱ መዝናናት እና እንደዚህ አይነት በረከት አምጥቷል። ይሄ ባይኖርስ ኖሮ ኢትዮጵያን ወጣቶች በምን ዘምዝናሉት ነበር?
የሰማችሁት የእግር ኳስ ጋዜጠኛና ተንታኝ መንሱር አብዱልቀኒ ለአሜሪካ ድምጽ በአካል ከሰጠን ቃለ ምልልስ የተወሰደው ነበር። ስለ ኢትዮጵያ እግር ኳስ ስፖርት ታሪክ ችግሮችና መፍትሄዎቹ ያጫወተንን ወደፊት እናቀርባለን። ለዛሬው ግን ወቅታዊውን የኢትዮጵያ ብሔራዊ ቡድን አቋምና ግንባታው ይጠናቀቃል ተብሎ በጅምር ስለሚገኘው ግዙፉ የአዲስ አበባውን ስቴዲየም ጨምሮ በስልክ የሰጠንን አስተያየት ይዘናል። የኢትዮጵያ እግር ኳስ ስፖርት ቤተሰብ ብቻ ሳይሆን ከዚያ ውጪ ያለው ማህበረሰብ በሰሞኑ የእግር ኳስ ቡድን አቋም መነቃቃት ማሳየቱን በመግለጽ ይጀምራል። መንሱር
ፖለቲከኞችም ሆኑ ሌላው የህብረተሰብ ክፍል ከእግር ኳሱ ውጪ ያሉ ኢትዮጵያ ብሔራዊ ቡድን ለ2023 የአፍሪካ ዋንጫ ማጣሪያ ግብጽን በማሸነፋቸው የፈጠረውን መልካም መንፈስ የሀገራዊ መነቃቃት ይሄ ለስፖርት ምን ያህል ትኩረት መደረግ እንዳለበት የበለጠ ያስተማረ ነበር ብዬ አምናለሁ። ምክንያቱም በናይል ፖለቲካ ምክንያት የኢትዮጵያና የግብጽ ላይ ያለበት ደረጃ ሁሉ የሚያቀው ስለሆነ ግብጾቹም እንዴት በኢትዮጵያ ብሔራዊ ቡድን እንሸነፋለን በሚል ትልቅ ሞራላዊ ውድቀት ስለደረሰባቸው የወቅቱን አሰልጣኛቸው ገና መሾማቸው ነበረ በዛ ጨዋታ ምክንያት አሰናብተውታል። እናም በታላቁ ህዳሴ ግድብ ምክንያት የኢትዮጵያ ህዝብ ደግሞ ግብጽን የሚመለከትበት እይታ ከቀድሞ በበለጠ በአሉታ ተበላሽቷል ተብሎ ስለሚጠበቅ እና ከፖለቲካ ውጪ ያለው የስፖርቱ ማህበረሰብ ይህንን ስለሚረዳ የኢትዮጵያ ብሔራዊ ቡድን ግብጽን ሲያሸንፍ ከሜዳ ላይ ውጤት የበለጠ ስኬት ተደርጎ ነው የተወሰደ እና የፈጠረው ብሔራዊ ኩራት ቀላላል።
ከረጅም ዓመታት በኋላ የኢትዮጵያ ብሔራዊ ቡድን የተዋጣለት የእግር ኳስ ጨዋታ ማሳየት የቻለው በዚህ ከግብጽ ጋር በተደረገው ጨዋታ ነው የሚለው መንሱር ምክንያቱን እንደሚከተለው ያብራራል።
አሰልጣኙ በተዋባተ በእግር ኳስ አሰልጣኝነት ህይወቱ የማይረሳው ፈጽሞ ሊረሳው የማይችል ቀን እንደሆነ ነው የምንረዳው። ያ ቀን ጨዋታውን አሸነፍን። ስናሸነፍ ደግሞ ያሸነፍንበት መንገድ የተለየ ነበር። እንደው እንደ አጋጣሚ በተቆጠሩ ጎሎች የተፈጠረ ሳይሆን በሙሉ ተጽዕኖ ወይም ዶሚኔት በማድረግ ያሸነፍ ነው። ሁልጊዜም በእግር ኳሱ ዓለም ጠለቅ ባለ ትንተና ስታቀርብ እግር ኳሱን መቆጣጠር ሜዳ ላይ ነው ጨዋታውን መቆጣጠር ልዩነት አለው እንላለን። ጨዋታ መቆጣጠር ከባድ፣ ኳስ ተቆጣጥሮ መቆየት ተከላካዩም እዛው ጫና በሌለበት ቦታ ላይ እርስ በርሱ እየተቀባበለ ሰዓቱን የፖሴሽን ንጻዩን የኳስ ቁጥጥር ንጻዩን ሳይዝ እንዲቆጥር ማድረግ ይችላል። ይሄኛው ግን ሙሉ ለሙሉ የጨዋታውን ሁኔታዎች ሁሉ በቁጥጥር ስር የማስገባት አይነት የበላይነት ነበር ያሳየው የኢትዮጵያ ብሔራዊ ቡድን ዋሊያዎችና እኔ በጋዜጠኝነት ህይወቴ አይቼ ባላቀው አይነት ቅንጅት ነው በኢትዮጵያ ብሔራዊ ቡድን ላይ ያየነውና ይሄንን ውህደትና ቅንጅት በደንብ ተብላልቶ የተሰራ ማቅረብ የቻልነው እንደመታደል ሆኖ በግብጽ ጨዋታ ላይ
የግብጹ ጨዋታ በማህበረሰቡ ላይ የፈጠረው ሌላ ስሜት መኖሩንም መንሱር ይናገራል።
ኢትዮጵያ ብሔራዊ ቡድን ብዙዎቻችንን በሚያሳዝን ሁኔታ ውስጥ ነው ያለው። በራሱ ሜዳ ላይ ጨዋታዎችን ማከናወን አይችልም። በአፍሪካ ፉትቦል ኮንፌዴሬሽን ጥራት ያላቸው ስቴዲየሞች የላችሁም በሚል ቅጣት ተጥሏል። እና ይሄ ገዳ ደግሞ የኢትዮጵያ ብሔራዊ ቡድን በሆም ማች የምንላቸውን ጨዋታዎች ወይም በሜዳው ላይ ደጋፊው ፊት መጫወት የሚገባውን ጨዋታ ሁሉ በሰው ሀገር በሶስተኛ ወገን ሀገር ላይ እንዲያከናውን በተደረገበት ሰዓት ላይ ነው እንግዲህ ግብጽን በዛ መልኩ ማሸነፍ የተቻለው። እና እግር ኳስ ለማህበረሰባዊ ኩራት ለብሔራዊ ሞራልም ሳይቀር ምን ያህል ጠቃሚ እንደሆነ ያሳየበት ጨዋታ ስለሆነ ከዚህ በመነሳት ፖለቲከኞች ሁሉ ስፖርቱ ላይ በተለይ አሁን ስለምናወራው ስለ እግር ኳስ ላይ ልዩ ትኩረት መደረግ አለበት የሚል እምነት ያሳድራሉ ብዬ ተስፋ አድርጌ ነበር። ከዛ በኋላ ግን ጊዜው ረጅም ባይሆንም ያየሁት ብዙም ለውጥ የለም።
መንሱር፣ ኢትዮጵያ በአገሯ አህጉራዊ የእግር ኳስ ውድድሮችን እንዳታስተናግድ በአፍሪካ ፉትቦል ፌዴሬሽን መከልከሏ ትልቁ መነጋገሪያ መሆኑን ይገልጻል።
ለምሳሌ የወቅቱ የኢትዮጵያ እግር ኳስ ትልቁ መነጋገሪያ ጉዳይ የሆነው የአፍሪካ ፉትቦል ኮንፌዴሬሽን ኢትዮጵያ ለአህጉራዊ ውድድር ለአህጉራዊ ጨዋታዎች ማስተናገጃ በቂ ጥራት ያለው ስቴዲየም የላትም የሚል ነው። በመዘኛ የሚያሟሉ ስቴዲየሞች የላትም የሚል ነው። እንግዲህ ስቴዲየም መመዘኛ ስፋት አይደለም፣ ወይም ደግሞ የተመልካች የማስተናገድ አቅም መብዛት አይደለም፣ ወይም መብዛት ማነስ አይደለም። የስቴዲየም ጥራት መለኪያው ብዙ ነው እና ያንን መመዘኛ የሚያሟሉ ስቴዲየሞች የሉም ተብሎ ሀገሪቱ ቅጣት ላይ ያለች እገዳ ላይ ነው። የኢትዮጵያ ብሔራዊ ቡድን ወጥቶ ሲጫወት ይሄ ነገር ታዲያ ልባት የሚያገኘው ለሚለው ሁሉም ተስፋ የሚያደርገው እዚ አዲስ አበባ ያለው የአዲስ አበባ ስቴዲየም ተጠናቆ ለስራ ክፍት የሚሆንበትን ቀን እንግዲህ ኮንትራክተሮቹ ቻይናውያን ናቸው። ግን የበጀት ከፍተኛ ወጪ ይጠይቃል የቀሪውን ለማጠናቀቅ እና በዚህ ምክንያት መንግስት በጀቱን ማቅረብ አለበት። ይህንን ደግሞ ማቅረብ የሚችልበት አቅም የለውም አሁን። ስለዚህ ተጨማሪ ጊዜያት ያስፈልጋል በጀቱ ተሟልቶ ቀስ በቀስ ተሰርቶ እንዲጠናቀቅ እና ይሄ የስፖርት ቤተሰቡ ሁሉ ሞራል የተነካበት ውሳኔ ነው። በአፍሪካ ፉትቦል ኮንፌዴሬሽን
ግንባታው ከስድስት ዓመታት በፊት የተጀመረው በኢትዮጵያ ትልቁ ይሆናል የተባለው የአዲስ አበባ ስቴዲየም ግንባታ አሁንም ገና አልተጠናቀቀም። የዛሬ ሁለት ዓመት በመንግስት መገናኛ ብዙሃን በተገለጸው ዘገባ የመጀመሪያው ዙር ግንባታ ብቻ 2.7 ቢሊዮን ብር መፍጀቱ ተነግሯል። 62 ሺህ ሰው ይይዛል የተባለው ስቴዲየም ተጠናቀቃል ከተባለበት ጊዜ እየተሻገረ ዓመታትን ማስቆጠሩን ይዟል። መንሱር፣ ስቴዲየሙ ተስፋ ተጥሎበት እንደነበር ይገልጻል።
ይህ እንግዲህ አዲስ አበባ ስቴዲየም የሚባለው አሁን ለአዲስ አበባ ተስፋ ተደርጎ ስቴዲየም ነው። ቢያንስ ሁለት ዓመት ከዚህ በኋላ እንደሚፈጅ እየተነገረ ነው የሚገኘው። የስፖርት ኃላፊዎቻችን በዚህ በኩል መስኩንም ያውቁታል ብዬ እንዳላምን ስለቸው እንድጠራጠር የሚያደርጉኝ ብዙ አንኳር ምክንያቶች አሉ። እንግዲህ ኢትዮጵያ ላይ ብቻ ተነጥሎ የተደረገ ሳይሆን 1920 ገደማ የአፍሪካ ሀገራት ተመሳሳይ እገዳ ገጥሟቸዋል እና እነሱ ሰርተዋል፣ እኛ ምክንያት እናቀርባል። እኛ በካፍ እንዲህ ስለሆነ ነው እንዲያ ስለሆነ ነው በኢትዮጵያ ላይ በተለየ ጫና ለማሳደር ነው ምንስ የሚሉ ፖለቲካው ላይ የተለመዱ ነገሮች እግር ኳሱ ላይ ሲሰሙ ይታያሉ። ዓለም አቀፍ ተቋማት፣ ስፖርት ተቋማት ከኢትዮጵያ ጋር ምንም ጠብ የላቸው። ኢትዮጵያንም ነጥለው ለብቻ አይደለም እገዳ ይጣሉ። 19 ወይ 20 የአፍሪካ ሀገራት በተመሳሳይ ተቀጥተዋል እና እነ ስዋዚላንድ አሁን እሱ ስዋቲን የተባለችው ትንሽ ሀገር እንኳን ሰሞኑን ስመለከት ነበር እገዳ ከተጣለባቸው ሀገራት አንዷ ናት። ግን ስቴዲየም እንዴት አድርጋ እየሰራች እያዘጋጀች እንደሆነ እና ከፍተኛ ጥራት ያለው ስቴዲየምን ልታቀርብ ጫፍ ላይ ደርሳለች። እና መሆን ያለበት ከተቀጣ እገዳ ከተጣለብህ እገዳውን ለማንሳት የሚያስፈልገውን መመዘኛ የሚያሟላ የስፖርት ማዘውተሪያ ሰርቶ ማቅረብ ነው እንጂ ሰበብ ማብዛት አይደለም።
የስፖርት ባለስልጣናት ግዙፍ ነው የተባለው የአዲስ አበባ ስቴዲየም እስኪጠናቀቅ ድረስ አሮጌውን የአዲስ አበባ ስቴዲየም እስከያዝነው ወር መስከረም 2015 ድረስ እናድሳለን ብለው ቃል የገቡ ቢሆንም እሱም የተሳካ አለመሆኑን መንሱር ይገልጻል።
ለዚህ የተሰጠው መልስ በአገሪቱ ስፖርት መሪዎች በኩል አይ መስከረም ላይ መስከረም 2015 አሁን ያለንበት ወር ማለት ነው መስከረም ላይ አዲስ አበባ ስቴዲየም ብቁ እናደርጋለን የሚል በይፋ የተነገረ ድፍረት በሚኒስትር ዴታው በኩል የተነገረ ይኸው መስከረም ገብተናል አዲስ አበባ ስቴዲየም ነው ይሄ ቀዳማዊ ኃይለ ሥላሴ ስቴዲዮም ያረጀ ስቴዲዮም ያንን ማደስ አይቻለም እና እንዴት ነው በአሮጌ
አዲስ ወይ ለማያዝ ደመወከር
ነው የሚቆጠረው እና እሱ ስቴዲዮም አሁን ለሀገር ውስጥ ውድድሮች ሊሆን ይችላል እንጂ ኢንተርናሽናል ውድድሮች ሊያሟላ ይችላል ምንም ሊጠጋገር እድል ይኖራል ብዬ አላስብም እነርሱ ግን አይ ሜዳውን ለመስከረም እናደርሳለን ብለው ቁጭ ብለው ቀን ሰራተኞች ሳር ሲተከል የሚያሳይ ምስል አውጥተው ይኸው ጀምረናል አሉ ግን እንደዛ አይደለም መመዘኛውን ቀድሞ ነገር አልሰብ በሰው እጅ ለዚህ ልክ በጓሮ አትክልት ቦታ ላይ የምትተክለው አይነት ሳር አይነት እንደዚህ አይነት አስተካከል የራሱ የፊፋ የሰጣቸው የሜዳ ኢንጂነሮች አሉ የሜዳ ተቋማት ሜዳ የሚሰሩ እና እነሱ የሚሰሩትን ሜዳ ነው የሚፈልግ ይሄኛው ግን በዚህ መልኩ ነው ሪስፖንድ ያደረጉት እንግዲህ የስፖርት መሪዎቻችን እና መስከረምም ገብቷል እንኳን ለካፍ ውድድሮች ሊዘጋጅ ይቅርና የአዲስ አበባ ስቴዲየም ለሀገር ውስጥ ውድድር እንኳን ዝግጁ አይደለም እና እንደዚህ አይነት በጥያቄ ሲጣደፉ እና የህዝብ ግንኙነት ውድቀት ሊገጥማቸው ይችልበት አጋጣሚ ሲፈጠር የስፖርት መሪዎቻችን ይወጡና የሌለ ተስፋ ይሰጣሉ ለህዝብና ሁኔታውን በደንብ የተረዳ አይመስልም የሀገሪቱ ከፍተኛ የስፖርት መሪዎች በዚህ በኩል የግንዛቤ ማሻሻያ ማድረግ አለባቸው ብዬ አስባለሁ። አለበለዚያ ግን የኢትዮጵያ ብሔራዊ ቡድን መቼም ደረጃውን የጠበቀ ስቴዲየም አያገኝም። የአዲስ አበባ ስቴዲየም ተረባርቦ ባጠናቀቅ ግድ ይላል ግድ ይላል። በቃ እንደዚህ አይነቱ አሳዛኝ በተጫዋቾቹም በቡድኑ ላይም በተመልካቹ ላይ ሞራላዊ ውድቀት ሊያደርስ ይችል እንዲህ አይነት ስሜት እንዲሰማ የሚያደርግ ውሳኔ ተቀብሎ አመታትን መቁጠር በእውነት ተገቢ አለ።
መንግስት አሮጌውን ስቴዲየም እያደሰ መሆኑን የገለጸ ቢሆንም መንሱር ግን ደረጃውን የጠበቀ የእግር ኳስ ሜዳ በዚህ መልክ እንደማይሰራ ይገልጻል።
ሜዳዎች እንደዚህ አይሰሩ የአንሳራቶችን ደርድረ ሳር እየተከሉ በእጃቸው እየተከሉ በእግራቸው እየረገጡት ይኛሉ። እንደዛ አይደለም ዝም ብሎ እስከዛሬ ድረስ ለሚደረጉ የሀገር ውስጥ ቋንቋዎች ሊሆን ይችላል እንደዚህ የተተከለ ሜዳ። ይሄኛው ግን ምን መሰለ የሜዳው ኳሊቲ የማጫወት ብቃቱ ኳሱን የማንሸራተት ብቃቱ ይታያል እና እንደዚሁ በዝም ብሎ በሰው እጅ በማኑዋል የሚተከል አይደል አሉ የሜዳ ኩባንያዎች እነሱ በጥንቃቄ ተክለው እንዴት ነው ከጥግ እስከ ጥግ ከማዕዘን ምት መምቻው እስከ ማዕዘን ምት መምቻው ድረስ ያለው ርቀት ራሱ ይሄ ሌቭል መሆን አለበት ገባ ኳሱ ቀጥ ብሎ እንዲሄድ ማለት ነው። እዚህ ጋር ግን አባጣ ጉርባድ ይሰራል ጉቶ ይሰራል ሳሩ በደንብ አይታጨድም ከፍ ዝቅ ይላል አይሆንም እና ስለዚህ ኳሱን ስትቀባበለው ኳሱ ታለንትህን በደንብ የምትገልጽበት አይሆን የመንሸራተት ብቃቱ ጥሩ አይሆንም ማለት ነው ኳሱን ስትቀባበል ልክ በውጭ ዓለም ላይ እንደምናየው።
የአፍሪካ አገራት ሜዳዎቻቸውን የሚያሰሩት ፕሮፌሽናል ገንቢዎችን እየቀጠሩ መሆኑን የሚገልጸው መንሱር የኛ አገር ሜዳዎች ተፈጥሯዊ ሳር የሚጠቀሙ በመሆኑ ያያያዝ ችግር ያለባቸው መሆኑን ያስረዳል።
እና የአፍሪካ አገራት ጥሩ ሜዳዎችን በእንደዚህ በውጭ ኮንትራክተሮች እያሰሩ ብሔራዊ ቡድኖቻቸው ሜዳ ላይ ያጫውታሉ። የኛ አባጣ ጎርባጣ ተጫዋቾች ራሳቸው እየተጫወቱ እግራቸው ጉድጓድ ውስጥ ሊገባ ይችላል ይሄ ከፍ ዝቅ ከማለቱ የተነሳ እና ተፈጥሯዊ ሜዳ ስለሆነ የምንጠቀመው ተፈጥሯዊ ሜዳዎች ደግሞ በአዋቂዎች ነው መተከል ያለ ሳሩ መተከል አለበት የሳሩን ክብካቤ የሜዳው ወጥነት ስራሱ እና እነሱ ግን በማኑዋል ሳሩ ሲተከል የሚያሳይ ምስል አሳይቶ መንግስት መገናኛ ብዙሃን ላይ የተክስራ ተጀምሯል ብለው ለህዝቡ ሊናገሩ ሞከሩና እኛ ደግሞ ጉዳዩን በጥልቀት የምናውቀው ሰዎች አዘንባቸው በእንደዚህ አይነት ሁኔታ ነው ወይ የኢትዮጵያ ብሔራዊ ቡድን ደረጃውን የጠበቀ ስቴጆም የሚያገኘው ተስፋ አታረግም።
መንግስት በየአካባቢው የስፖርት ማዘውተሪያ ስፍራዎችን መስራቱን ይገልጻል። የእግር ኳስ ችግር ትላልቅ ስቴዲየሞችን በመገንባት ብቻ የሚፈታ አይደለም የሚለው መንሱርም በሐሳቡ የሚስማማ ቢሆንም የእግር ኳስ ማበልጸጊያ ስፍራዎች አሰራር በዚህ መንገድ መሰራት አይገባቸውም ይላል።
የኮንክሪት ሜዳዎችን በየአካባቢው ሰርተው ስፖርት ማዘውተሪያ ስፍራዎች ተብለው ቅርጫት ኳስም መረብ ኳስም እጅ ኳስም እግር ኳስም የሚደረግበት ነው ይላሉ። በየቦታው በሽቦ አጥረው ይታያል። ኦኬ ይሄንን አላጣጥልም ጥሩ መርታ ነው። እኔ ማወራው ግን ስለ ፉትቦል ስለ ፉትሳል አይደለም። ይሄ 5-5 የ7-7 ጨዋታ ሳይሆን እኔ 11-11 እግር ኳስ ነው ማወራው። ለእግር ኳስ የሚሆኑ ሜዳዎች የሉ። ስትሪት ፉትቦል በአዲስ አበባና አካባቢው እጅግ ተዳክሟል። በቀላል ቃላት የሚገለጽ አይደለም እና እኔ ማወራላቸው ሜዳዎች ብዙ የወደፊቶቹን የብሔራዊ ቡድን ተጫዋቾችን የሚያፈሩ የአካባቢ ሜዳዎች የምላቸው ኮንዶሚኒየሞች የጋራ መኖሪያ ግቢዎች በሚሰሩበት ጊዜ ያልታጠሩ ከተቻለ ሳር ያላቸው ከሌላቸው ችግር የለውም ብቻ አፈር የሆነ ድንጋይ ያልሆነ ቆርቆሮም ያልሆነ ሜዳዎች ማለት ነው። አንድ ልጅ ጎረቤቱ ካለው ልጅ ጋር የጨርቅ ኳስ በካልሲ ኳስ ሰርቶ ሄዶ በፈለገበት ሰዓት የሚጫወትባቸው ክፍት ቦታዎች ማለት ነው። ይሄ ስትሪት ፉትቦል ለየትኛውም ሀገር እግር ኳስ መሰረት ነው።
መንሱር ስትሪት ፉትቦል እያለ የሚጠራቸው የጎዳና ላይ እግር ኳስ መጫወቻዎች ስፍራዎችን የትላልቆቹ ጨዋታዎች መሰረት መሆናቸውን ይገልጻል።
ስትሪት ፉትቦል ማለት በእግር ኳስ ልክ እንደ መጀመሪያ ደረጃ ትምህርት ቤት ውሰዱ፣ እንደ ኤሌመንተሪ ትምህርት ቤት ውሰዱ፣ ስቴዲየሞች ደግሞ እንደ ዩኒቨርሲቲ ውሰዳል። በአንድ ሀገር ብዙ ዩኒቨርሲቲዎች ሰርተዋል፣ ግን በመጀመሪያ ደረጃ ኤሌመንተሪ ስኩል ከሌለ አዋቂዎች ሊወጡ አይችሉም፣ የተማረው ኃይል ሊወጡ አይችሉም። ሁሉም ደረጃ እና ከታች ጀምሮ ከመሰረተ ህዝብ እግር ኳስ ምንለው ከግራስሩት እግር ኳስ የሚጀምር ስራ መሰራት አለበት እየተባለ ብዙ ጊዜ ሲለፈፍ ሰማ። እኔ ደግሞ ከላይ መጀመር አለበት የሚል አቋም ነው ያለኝ። ከላይ ያሉት ሰዎች የአመራር የእይታ የአርቆ የማስተር እግር ኳስን የመረዳት ብቃታቸው ከፍ ያለ ከሆነ እነሱ ራሳቸው በወንበራቸው ላይ ስታስቀምጣቸው ከታች ይጀምራሉ። አለበለዚያ ከላይ ማኔጅ የማድረግ ብቃት የሌለው ሰው ካለ ከታች መጀመሩ ምንም ጥቅም የለውም እና ከታች የመጀመር ሀሳብ ራሱ ጽንሰ ሀሳቡ ራሱ ማብራሪያ ትንተና ይፈልጋል። ዋናው ነገር ታዲያ ከታች ለመጀመር አካዳሚዎችን ብታቋቁ አካዳሚ ውስጥ የሚገቡ ልጆችን የምታገኘው ከስትሪት ፉትቦል ነው። የጎዳና ላይ እግር ኳስ ወጣቶች፣ ታዳጊዎች፣ ህጻናት ያለ አሰልጣኝ በነጻነት ራሳቸውን እያሰለጠኑ እንደው ምን ይባላል በእግር ኳስ የትኛውም ትልቅ ተጫዋች የመጀመሪያ አሰልጣኝ ራሱ ነው ይባላል። ራስ በምናብህ ላይ ያለውን ያንን ፋንታሲ ሜሲን ሮናልዶን የመሆንን ፋንታሲ ፔሌ ማራዶናን የመሆንን ያንን የምታሳይበት እኔ ሜሲ ነኝ እኔ ማራዶና ነኝ እያል ታለንትን የምታበለጽግበት ቦታ ነው። በጣም ወሳኝ አስፈላጊ እጅግ አንገብጋቢ የሆነ ጉዳይ ነው እና
መንግስት በቅድሚያ ሊያተኩርባቸው የሚገቡ እንደ መኖሪያ ቤቶች ያሉ የቅድሚያ ፕሮጀክቶች መኖራቸውን በመግለጽ ግንባታዎችን እያስፋፋ መሆኑን ይገልጻል። መንሱር መኖሪያ ቤትና ስቴዲየሞችን ማወዳደር ኋላ ቀር አስተሳሰብ ነው በማለት ይከራከራል።
ሜዳ እግር ኳስና መኖሪያ ቦታ ይያልክ ማማረጥ የለበትም። ይሄንን ማማረጥ ይሄ ከነጨረ አስተሳሰብ ልንገር ባለበት የቆመ ሐሳብ አስተሳሰብ ተገቢ አልሆነ። ይሄ ነገር ሲሆን አይተናል ባለፉት 30 አመታትና የእግር ኳስ ሜዳዎችን አይ መኖሪያ ቤት ይበልጣል እየተባለ እግር ኳስ ሜዳዎች ላይ መኖሪያ ቤት ይሰራሉ። ምን አይነት ትውልድ ልታወጣ ነው? ከዛ ቤት ውስጥ የሚወጣ የሚወለድ መጫወቻ ቦታ የሌለው የታፈነ ደና ኮንዶሚኒየሞች ላይ እንኳን ደና በረንዳ ሰፊ በረንዳ እንኳን የላቸውም እና ልጆች ወጥተው የሚጫወቱበት ክፍት ቦታ ያስፈልጋል። ይሄንን ስትሪት ፉትቦል ነው እንግዲህ ባለፉት 30 አመታት በአዲስ አበባና በአካባቢ ያዳከሙ። ከዛ በኋላ ታዲያ ብሔራዊ ቡድን ውጤት በሚያመጣበት ጊዜ ሜዳሊያ እና የአበባ ጉንጉን ይዞ ኤርፖርት ለመገኘት ግን የሚቀድሙት የመንግስት ባለስልጣናት ናቸው። ይሄ መሆን የለበትም፣ ትኩረት ሊሰጠው የሚገባ ጉዳይ ነው። አሁን የኢትዮጵያ እግር ኳስ ፌዴሬሽን የሚመሩ አካላትም በዚህ ላይ አጽንኦት እንዲሰጡ ነው ባለፈው ብዙ ስንል የነበር ነው እና እጩዎቹም ሶስት እጩዎች ቀርቦ ነበር ለፕሬዚደንት። ግን ከሶስቱ ሁለቱ በተለይ ይህን ጉዳይ በአጽንኦት እያነሱ እኛ ከተመረጥን በዚህ ላይ እንሰራለን ሲሉናል። መንግስትም ፌዴሬሽን ሊሰራ አይችልም ይሄንን፣ መንግስትም ግን መገፋፋት ይችላል። በአርበን ፕላኒንግ በከተማ ፕላኖች ላይም እንዲህ አይነት ክፍት ቦታዎች እንዲኖሩ በተወሰነ ርቀት በመኖሪያ አካባቢዎች ግዴታ፣ አለበለዚያ በስፖርት የበለጸገን ወጣት ማግኘት የህልም ዓለም ነው የሚሆነው እና በተለይ በእግር ኳሱ እና እነዛ ሜዳዎች እነዛ እንግዲህ ይሄ ሁሉ ጩኸት ስለበዛ ነው በየአካባቢው እነዚህን ጠበብ ጠበብ ያሉ የኮንክሪት ሜዳዎችን ለመስራት መንግስት የተጋው እና እኔ አይኑር አይደለም። ይሄ ተገቢ ጥሩ ነገር ነው። እግር ኳስን ካል ከዚህ በላይ ብዙ ስራ ይጠብቃል።
ለመሆኑ የኢትዮጵያ ብሔራዊ የእግር ኳስ ደረጃ ምን ደረጃ ላይ ይገኛል? ያለውስ ቁመናስ ምን ይመስላል?
እንግዲህ ደረጀ በአፍሪካ ቀድመን ጀመረን አሁን ኋላ ቀርተናል። ከኛም የባሱ ሀገራት አሉ። አሁን እነ ጅቡቲን እነ ሌሶቶን ኤስዋቲንን ካልክ ከኛም የባሱ ናቸው። ግን እኛ እንግዲህ ያኔ በቅኝ አገዛዝ ዘመን ኢትዮጵያ ነጻ ስለሆነች እናቶ ይድነቃቸው ተሰማ እግር ኳስን ቀድበው በደንብ በተደላደለ መልኩ ጋቨርን ለማድረግ በሚያስችል አስጀምረው እንግዲህ የትውልዳቸውን ኃላፊነት ተወጥቶ አልፈዋል። ከዛ በኋላ ግን ነገሮች ሁሉ የኋሊት ጉዞ ነበረና አሁን እኔ ማነጻጽረው ኢትዮጵያ እግር ኳስን ከራሱ ጋር አይደለም። ከራሱ ጋር ከሆነ ከዛሬ 30 አመት ይልቅ አሁን በጣም ይሻላል። ምናልባት ቴክኒካዊ ጉዳይ ላይሆን ይችላል፣ ግን ያለው አንደርስታንዲንግ እና እንዲሁም ማኔጅ የሚደረግበት መንገድ አገዛዙ ለውጥ አለ። እነሱ ለማናገር የዛሬ 30 ዓመት የፕሪሚየር ሊግ ሀገሪቱ ከፍተኛ እንግዲህ በአምስት ዓመት ኮንትራክት በመጀመሪያ ዓመት 4 ሚሊዮን ዶላር፣ በሁለተኛ ዓመት 4.5 ሚሊዮን ዶላር፣ በሶስተኛው 4.5 ሚሊዮን ዶላር፣ በአራተኛው 4.5 ሚሊዮን ዶላር፣ በአምስተኛው ኮንትራክት ዓመት ደግሞ 5 ሚሊዮን ዶላር ከደቡብ አፍሪካ ኢንተርናሽናል ቴሌቪዥን ዲስትሪቢዩሽን በካሽ ይከፈላል። ይሄ እንግዲህ ይሄ ቴሌቪዥን ራይት መብቱን የያዘው ኩባንያ ለስራ ማስኬጃ የሚያወጣቸው ወጪዎችን ሳይጨምር በጅምሩ እንግዲህ በአምስቱ ዓመት የ68 ሚሊዮን ዶላር ፕሮጀክት ነው ለጨረታው አድርጎ እንደዚህ አይነት ነገር በኢትዮጵያ ስባስ ታይቶ አይታወቅም። ትልቁ ስኬት ክለቦች የራሳቸውን ሊግ አቋቁመዋል። አሁን ሊጉን የሚያስተዳድረው የኢትዮጵያ እግር ኳስ ፌዴሬሽን አይደለም፣ ክለቦች ራሳቸው ያቋቋሙት የሽርክና ማህበር ሼር ካምፓኒ። ይህ ሼር ካምፓኒ በጋራ ያቋቋሙት ከፕሪሚየር ሊጉ የሚወርዱ ክለቦች በወረዱ ጊዜ ለሚመጡት ወደ ፕሪሚየር ሊጉ ለሚመጡት ቡድኖች ሼራቸውን እንዲያስረክቡ እንዲሸጡ ይደረግና በጋራ ይነግዳል። በጋራ ከማስታወቂያ ገቢ፣ በጋራ ከቴሌቪዥን ገቢ ገንዘብ እያገኘ እየተከፋፈለ ክለቦቻቸው ራሳቸውን የሚያደጉ የፕሮፌሽናል መንገድ መስመሩን አሁን ጀምረውታል። በደንብ ገና ብዙ ይቀረናል ሙሉ ፕሮፌሽናል ለመሆን፣ ግን ይሄ ጥሩ እድገት ነው። የሚያከራክር ነገር አይደለም። ይሄ 30 ዓመትና የዛሬ 10 ዓመት ይባላል።
ንጽጽሩ ከሌሎች የአፍሪካ ሀገሮች ጋር ከሆነ ግን ገና ይቀረናል ይላል መንሱር። በኢትዮጵያ የእግር ኳስ ታሪክና እየተበራከተ በመጣው የአውሮፓ እግር ኳስ ተመልካቾች ዙሪያ ያደረግነውን ውይይት በሌላ ዝግጅት ይዘን እንቀርባለን። መንሱር አብዱል ቀኒን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት ዝግጅታችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበር። አብራችሁን ስለቆያችሁ እያመሰገንን እሱ ባለው ይታየው ቻው ቻው እያለ በሚያዜመው ሙዚቃ እንሰናባበታለን። ሰላም፣ ደህና ደሩ።
ረሽበካት መካን አልቆባታል የፍቅሬታን እንግዲህም ልተው ከተወች ፍቅሬን ፍታ ከረሳች ባንደባባይ ቆሜ ስለምና ማስተፍቅዶኝ እሷን ማጣት ጭዳይ ከፍስታን ቋበስላ ጉዳይ የሚያሳየኝ በር በላይ
I'm gonna go to the hospital.